ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 24 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍቅር ዜና ዝግጅታችን ይቀርባል። በማከታተልም በሳምንቱ ውስጥ ተላልፎ የነበሩ የፍኖተ ዴሞክራሲ ሀተታዎችን በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
አዲስ አበባን የጥበት ፖለቲካ ማዕከል የማድረግ ሴራ መኖሩ እየተጋለጠ ነው ተባለ። ከዚህ ቀደም ከአዲስ አበባ ነዋሪዎች የትግሬዎች ብዛት ሚዛን እንዲደፋና በጊዜ ሂደት ከፍተኛ እንዲሆን ተደጋጋሚ ዘመቻዎች መካሄዳቸው የሚታወስ ነው ተብሏል። ከቅርብ ጊዜ ወዲህ በአዲስ አበባ የኦሮሞዎችን ቁጥር ለማብዛት ውስጥ ውስጡን ከገዢው ቡድን ከኦዴፓ መተላለፉ በሚነገረው መመሪያ መሰረት በአዲስ አበባ በግንባር ቀርበው ማንነታቸውን እንዳላሳወቁ ኦሮሞዎች መታወቂያ በገፍ እየተዘጋጀ እንደሚታደል ለማወቅ ተችሏል። ከዚሁ ጋር በተያያዘ ከዛሬ 3 አመት አንስቶ ከሐረር ከተለያዩ አካባቢዎች የተፈናቀሉ ኦሮሞዎችን በተለያዩ ከተሞች ለማስፈር እቅድ የተያዘ ሲሆን በመጀመሪያው ዙር 500 ሺህ መሆናቸው ታውቋል። ከነዚህ ሰፋሪዎች አብዛኛዎቹን አዲስ አበባ ውስጥ ለማስፈር እቅድ መያዙን ተያይዞ ከደረሰን መረጃ መገንዘብ ተችሏል። ጉዳዩ ለተፈናቃዮች ከመስተብ የመነጨ እንዳልሆነና የልቁንም ተፈናቃዮችን ውሎ አድሮ ለከፋ ችግር ሊዳርጋቸው እንደሚችል በርካቶች አስተያየቶቻቸውን ሲሰነዝሩ ይስተማል። የሁሉ እርብርብ ሊካሄድ ቅርበት ያዘው የህዝብ ቆጠራ የአዲስ አበባ ህዝብ ብዛትን ውጤት ለማዛባትና በተያያዥነትም የአንድ ብሔር የበላይነትን በከተማዋ ለማንሰራፋት የሚደረግ እንደሆነ በርካቶች በቁጭት ያስረዳሉ።
የኢትዮጵያ የዕዳ መጠን በየጊዜው እየጨመረ በመሄዱ በአሁን ወቅት መበደር የማትችልበት ደረጃ መድረሱ እየተነገረ ነው። አገዛዙ በአሁን ወቅት ከብድር ይልቅ ወለድን ወደ መክፈል አስገዳጅ ሁኔታ ላይ የወደቀ ሲሆን ቢያንስ ያጭር ጊዜና ከፍተኛ ወለድ የሚያስከፍሉ ብድሮችን ለማቆም የወሰነ መሆኑን ባለስልጣኖች ገልጸዋል። ፋክስ ኢኮኖሚክስ የተባለው ድረገጽ ሰሞኑን ባወጣው መረጃ አዘል ዘገባ በዓለም ውስጥ የዕዳ ጫና ካለባቸው 130 ሀገሮች ውስጥ ኢትዮጵያ በ49ኛው ቦታ ላይ የተመደበች መሆኑን ገልጿል። የኢትዮጵያ ዕዳ በአሁን ወቅት 60% የሚሆነው የሀገሪቱን ኢኮኖሚ የሚወስድ መሆኑ የተረጋገጠ ሲሆን የሀገሪቱ ምርት አብዛኛው ወደ ወለድ ክፍያ የሚሄድ መሆኑም ተገምቷል። ኢትዮጵያ በአመት 1 ቢሊዮን ዶላር የሚገመት ብድር ለመክፈል አቅም ካላት ከ7 አመት በኋላ የብድሩ መጠን 55% የሚሆነውን የሀገሪቱን ኢኮኖሚ የሚሸፍን ይሆናል ተብሎ ተገምቷል። አገዛዙ በዚህ አመት የከፈለው 769 ሚሊዮን ዶላር ሲሆን ባለፈው አመት 559 ሚሊዮን ዶላር መሆኑ ይታወቃል። በሚቀጥሉ 7 አመታት አገሪቱ የምትከፍለው የዕዳ ክፍያ በአመት 1 ቢሊዮን ዶላር መሆኑ አጠራጣሪ ነው የሚሉ ወገኖች በአሁን ወቅት ከፍተኛ የኢኮኖሚ ቀውስ እንደተጋረጠባት ይጠቁማሉ።
ዘንድሮ የአድዋ ድል በዓል የሀገር አንድነትን ከፍ በማድረግ መከበሩ ታወቀ። አድዋ በቁም ቀኝ ገዢዎችን ቅስም መስበር የሚትርጉም እየተሰጠው ሲወርድ ሲዋረድ ይመጣ ቢሆንም በወያኔ ህወሓት የአድዋ ድልን በጠባቡ እንዲታይ በማድረግ በዓሉ ሊከበር የሚገባው በአድዋ እንደሆነና ሊዘከርም የሚገባው በትግራይ ህዝብ ብቻ እንደሆነ የታሪክ ስረዛና ድለዛ ሲያካሂዱ መስረማቸው የሚታወስ መሆኑን ብዙዎች በቁጭት ያስታውሱታል። ዘንድሮ የአድዋ ድል በዓል በአዲስ አበባ ሲከበር እጅግ ብዙ ወጣቶች ያጤ ሚኒሊክንና የእቴጌ ጣይቱን ምስሎች የታተሙባቸው ካኒቴራዎችን ለብሰው ከመታየታቸውም በላይ አድዋ የአንድነት ኃያልነትን ያሳየ መሆኑን በርካቶች በስሜት ሲመሰክሩ ተደምጠዋል።
የአውሮፓው ኮሚሽን ሰኞ ባወጣው መግለጫ በአማራ ክልል ከ90,000 በላይ ተፈናቃዮች መኖራቸውን ገልጾ ከነዚህ ውስጥ 40,000 የሚሆኑት በምዕራብና ማዕከላዊ ጎንደር በቀማንትና በአማራ ብሔረሰቦች መካከል በተፈጠረ ግጭት የተፈናቀሉ ናቸው ብሏል። መግለጫው በተጨማሪ ከማንነት ጥያቄ ጋር ተያይዞ ካለፈው ዓመት አጋማሽ ጀምሮ በአካባቢው ውጥረት የነበረ መሆኑን ገልጾ ባለፈው ህዳር ወር በውጥረቱ መባባስ በተከሰተው ግጭት የበርካታ ሰዎች ህይወት የመጥፋቱንና ቤቶች መቃጠላቸውን ገልጿል። 18,000 አባወራዎችን ለመርዳት 18 ሚሊዮን ብር ድጋፍ እንደሚያስፈልግ ከመግለጹም በላይ ኮሚሽኑ በራሱ ባደረገው የዳሰሳ ጥናት ተፈናቃዮች ያሉበት ሁኔታ አሳሳቢ መሆኑንና የምግብ መጠለያና ሌሎች መሰረታዊ ቁሳቁሶች እርዳታ በአስቸኳይ ያስፈልጋቸዋል ብሏል። መግለጫው በግጭቱ ምክንያት 1,000 የሚሆኑ የቀማን ተወላጆች ወደ ሱዳን መሰደዳቸውና የተወሰኑ ጥገኝነት መጠየቃቸውንም ጠቅሷል።
የፋብሪካ ሰራተኞች ከስራ እየተባረሩ መሆናቸው ተሰማ። በርካታ ማምረቻ ድርጅቶች ከውጪ ለሚያስገቧቸው ጥሬ እቃዎች መግዣ የውጭ ምንዛሪ ባለመኖሩ ድርጅቶቹ ማምረት ባለመቻላቸው ሰራተኞቻቸውን ሙሉ በሙሉና በከፊል እያስተናበቱ መሆናቸውን መረዳት ተችሏል። ከዚህ ጋር በተያያዥነት በስፋት የተወራላቸው ኢንዱስትሪ መንደር የተባሉትም የውጭ ምንዛሪ ውጥረት ሐላላው ውስጥ ላላቸው አንዳንዶቹ ፋብሪካዎቹን ሙሉ በሙሉ ወደ መዝጋቱ እንደሚጓዙ ከደረሰን መረጃ መገንዘብ ተችሏል።
ባለፉት አመታት ለገቢና ለውጭ ንግድ አገልግሎት በሚሊዮን የሚቆጠር ዶላር ከብሔራዊ ባንክ ወስደው ተመጣጣኝ ምርት ወደ አገር ያላስገቡ እንዲሁም ተፈላጊነት ያላቸው ምርቶች ወደ ውጭ ልከው የውጭ ምንዛሪውን ወደ አገር ቤት ያልመለሱ 240 ድርጅቶች ተለይተው ዝርዝራቸው የተዘጋጀ መሆኑ ታውቋል። በብሔራዊ ባንክ የውጭ ምንዛሪ ህግ መሰረት ማንኛውም አስመጪ ከባንክ ከወሰደው የውጭ ምንዛሪ መጠን ወደ አገር ውስጥ ምርት ማስገባት ያለበትና እንዲሁም የሀገር ምርቶችን ወደ ውጭ በመላክ ንግድ ላይ የሚንቀሳቀስ ላኪ የተላከውን ምርት የሚመጥን የውጭ ምንዛሪ ማስገባት ግዴታ ያለበት ሲሆን ይህን በማያደርጉ ነጋዴዎች ላይ ቅጣት የሚፈጸምባቸውና እንዲሁም የውጭ ምንዛሪን ከየትኛውም ባንክ እንዳያገኙ የሚያደርግ ህግ መኖሩ ይታወቃል። ባለፉት አመታት በርካታ ነጋዴዎች ይህንኑ ህግ እየጣሱ ምንም አይነት እርምጃ ያልተወሰደባቸው ከመሆኑ ሌላ በስራው ውስጥ እንዲሳተፉ ተፈቅዶላቸው በርካታ የውጭ ምንዛሪ በውጭ ሀገር ማስቀረታቸው በመረጃ ተደርሶበታል ተብሏል። ብዙዎቹ ከባለስልጣኖች ጋር በነበራቸው የቅርብ ትስስር በብዙ ቢሊዮን ዶላር የሚገመት የሀገሪቱን ገንዘብ በውጭ ሀገር እንዲቀር ማድረጋቸው ተረጋግጧል። ብዙዎቹ የወያኔው ድርጅት የህወሓት የግል ሀብት የሆኑና ድርጅቱ የሚቆጣጠራቸው ተቋሞች መሆናቸው ይታወቃል። በአሁኑ ወቅት አገዛዙ ዝርዝሩን ከማዘጋጀት ባሻገር ሊወስድ ያቀደው እርምጃ ምን እንደሆነ አልታወቀም።
ንጹህ ንጹሃን ዜጎችን ደም ያፈሰሱና የገደሉ እስካሁን ለፍርድ አለመቅረባቸው አነጋጋሪ መሆኑ ተነገረ። በተለያዩ ጊዜያትና አካባቢዎች ያገዛዙ የጦር ሰራዊት በንጹሃን ዜጎች ላይ ተኩስ በመክፈት የበርካቶችን ህይወት መቅጠፉ የሚታወስ ነው ተብሏል። በሞያሌ የአንድ ትምህርት ቤት ርዕሰ መምህርና ሌሎች ሰላማዊ ዜጎችን የገደሉ፣ በጉደር አባትና ልጁን ግቢያቸው ውስጥ ገብተው የገደሉ፣ በሐረር ነፍሰ ጡሯን በጥይት ሩምታ የገደሉ፣ በወልዲያ ታቦት አጅበው የሚጓዙ ምዕመናንን የገደሉና ያቆሰሉ፣ በቅርቡም ሙሽሮችን የገደሉ ወዘተ ታስረው ፍርድ ቤት ሊቀርቡ ሲገባቸው እስካሁን ጉዳዩን ለማለባበስ እየተሰራ መሆኑን በርካቶች በቁጭት ያስረዳሉ።
አይሪን በሚል ስም የሚሰራጨው የተባበሩት መንግስታት ድርጅት የድረገጽ ጋዜጣ ሐሙስ የካቲት 21 ቀን ባወጣው እትሙ ከቤት ንብረታቸው ተፈናቅለው ኮቲቲ በሚባል ቦታ ላይ የሰፈሩት የጌዲዮ ብሔረሰብ አባላት በከፍተኛ ችግር ውስጥ እንደሚገኙ ዘግቧል። ጎቲቲ ከ20 ሺህ እስከ 30 ሺህ የሚገመቱ ተፈናቃዮች የሚኖሩበት ሲሆን ብዙዎቹ ጣሪያ በሌለው መጠለያ በብርድ ውስጥ ተጨናንቀው የሚኖሩ መሆናቸውን ጋዜጣው በዘገባው አስፍሯል። የመጠለያው ቦታ በቂ የመጸዳጃ አገልግሎት የሌለው ከመሆኑም በላይ የክረምት ወራት እየመጣ ሲሄድ ለተፈናቃዮቹ አስቸጋሪ ሁኔታ እንደሚፈጥርም ጠቁሟል። ያገዛዙ ባለስልጣኖች የሀገር ውስጥ እርዳታ ሰጪ ተቋማት ስደተኞች ወደ መጡበት ካልተመለሱ እርዳታ እንዳይሰጣቸው በማዘዛቸው ብዙዎቹ ተፈናቃዮች በከፍተኛ ረሃብ ላይ መሆናቸውን ዘገባው ጠቁሞ ለስደተኞቹ የተላኩ እርዳታዎች በተለያዩ አቅጣጫዎች እንዳይገቡ የተከለከሉ መሆናቸውንም አጋልጧል። የአይሪን አዘጋጆች በየካቲት ወር ወደ ጎቲቲ በሄዱበት ወቅት ከአስር የሚበልጡ ስደተኞች በአንድ የእንጨት መጠለያ ውስጥ ታጭቀው የሚኖሩ መሆናቸውን፣ ከምግብ እጥረት የተነሳ ሆዳቸው ያበጠ ህጻናት መመልከታቸውን፣ እንዲሁም በተቅማጥና ሌሎች ተላላፊ በሽታዎች የተለከፉ ተፈናቃዮችን ማየታቸውን ገልጸዋል። ብዙዎቹ ተፈናቃዮች በዚህ ዓመት ብቻ 2 ጊዜ ተፈናቅለው የመጡ በመሆናቸው ወደ መኖሪያ ቦታቸው ለመመለስ ፈቃደኛ እንዳልሆኑም ተነግሯል። አሁንም በአካባቢው ሰዎች እየተገደሉ ስለሆነ ወደዚያ መመለስ አንፈልግም የሚሉት ተፈናቃዮች በታጠቁ ሰዎች ጥቃት የሚደርስባቸው ሌሊት መሆኑን ተናግረዋል። በታሳስ ወር ባገዛዙ ባለስልጣኖች ትእዛዝ ወደ ቀያቸው ተመልሰው የነበሩና ለሁለተኛ ጊዜ የተሰደዱ የጌዲዮ ብሔረሰብ አባላት በታጠቁ ኃይሎች ሰውነታቸው በስለት መቀደዱን፣ እግርና እጃቸውን መቆረጣቸውን፣ እንዲሁም ሴቶች በቡድን ተገደው የተደፈሩ መሆናቸውን ይናገራሉ። ያገዛዙ ባለስልጣኖች ተፈናቃዮች ወደ ቦታቸው እንዲመለሱ ማስገደዳቸው ተገቢ አይደለም የሚሉ የእርዳታ ሰጪ ድርጅቶች ተፈናቃዮቹ ወደ ቦታቸው መመለስ ያለባቸው የጸጥታ ሁኔታ መረጋጋቱ ሲረጋገጥ፣ እንዲሁም ተፈናቃዮቹ ለመሄድ በራሳቸው ሲፈቅዱና ሰብአዊ ክብርን ባጎናጸፈ መንገድ መሆን ይገባዋል ይላሉ። አገዛዙ ተፈናቃዮቹ ወደ ቦታቸው እንዲመለሱ ከሚገፋባቸው ምክንያቶች አንዱ የህዝብና የቤት ቆጠራውን እንዳይደናቀፍ ነው በሚልም ምክንያት ተሰጥቷል።
የቴሌ ለሲም ካርድ አላግባብ የሚያስከፍለው ክፍያ ቁጣ እየቀሰቀሰ መሆኑ ታወቀ። የሀገሪቱን አጠቃላይ የኢንተርኔት የመስመር ስልክና የሞባይል ስልክ ወዘተ ጠቅልሎ የያዘው ኢትዮ ቴሌ የተባለው ያገዛዙ የንግድ ድርጅት መሆኑ የሚታወቅ ነው። ይህ ድርጅት ከቅርብ ጊዜ ወዲህ መነሻቸው አንዳንድ የሆኑና እስከ 19 የሚገኙ የሲም ካርዶችን ከ2000 እስከ 3500 ብር እየሸጠ መሆኑን፣ ብዙዎች ብዝበዛ መሆኑን በስሜት ሲናገሩ ይስተማል። በአሁኑ ሰዓት ከነዚህ የመነሻ ቁጥሮች ውጪ የሚገኙ የሲም ካርዶች ዋጋ 15 ብር መሆኑ የታወቀ ነው። የጦር መሳሪያዎች በሚሊዮኖች የሚቆጠሩ ብሮች በርካታ ሺዎች ሀገር ገንዘቦች ወደ ሀገር ውስጥ ሲገቡ ወይም ሲወጡ መያዛቸው ተደጋግሞ እየተነገረ መሆኑ የሚታወቅ ሲሆን እስከዛሬ ተያዙ የተባሉት ሰዎች ፍርድ ቤት አለመቅረባቸውና ወንጀል ፈጻሚዎቹ በይፋ እንዲታወቁና እንዲጋለጡ አለመደረጉ መነጋገሪያ እየሆነ ነው ተባለ። አንዳንዶች መሳሪያዎች እንደ ቱርክ ሰራሽ ሽጉጥ ያሉት ሆን ተብለው እንዲሰራጩ መደረጋቸውንም ብዙዎች ሲያፈቱ ይስተማል። ቱርክ ሰራሽ ጉጦሽ ባንድ ጥይት ተኩስ በጣም የሚገሉና አፈሙዛቸው የሚላቀቅ መሆኑ ከመታወቁም በላይ በቀላል ንቅናቄ የሚባርቁ መሆናቸውንም የሽጉጡን ባህሪ ካጠኑ ወገኖች መገንዘብ ተችሏል። የነዚህ ሽጉጦች ስርጭት ሆን ተብሎ ራስን ለመከላከል የሚገዛውን ለማክሰርና ቀውስ ለመፍጠር እየተሰራ ያለ እንደሰንሰለት ተያያዥነት ያለው ሴራ ውጤት መሆኑን በቁጭት በርካቶች ሲያስረዱ ይደመጣል። ከግብር በቢሊዮን የሚቆጠር ብር መጭበርበሩ ተጋለጠ። ባለፉት 3 ተራት ውስጥ 4 ቢሊዮን ብር መጭበርበሩ በይፋ ተነገረ። የግብር የማጭበርበር ወንጀል ከፈጸሙት 70% የሚሆኑት የጅምላ አስመጪዎችና በህንጻ ግንባታ የተሰማሩ መሆናቸውን መገንዘብ ተችሏል። 105 ግለሰቦችና 135 ድርጅቶች ተጠያቂ መደረጋቸውም ታውቋል። ግብር የማጭበርበር ወንጀል በሰፊው የተንሰራፋ መሆኑ የሚታወቅ ሲሆን የያውኑ በሶስት ወራት ውስጥ እንዲያለ ግዙፍ ገንዘብ የማጭበርበር ወንጀል ሊፈጸም የሚችለው በአገዛዙ ቁንጮሽ ተባባሪነት ብቻ እንደሆነ በርካቶች ያስረዳሉ። ለዛሬ ያዝናቸው ፍካሪ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ሲያዩት ያላማረ ሲበሉት ያቀራል። የሐሙስ የካቲት 21 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ አደታ። ያወቀ ተጠነቀቀ ያላወቀ ተነጠቀም ተብሏል። ግን አውቆ የተኛን ሰው መቀስቀሱ ከባድ ነው። ገና ብቅ ሲል አላማረንም ቀፈፈን። በቃላት ጋጋታ ማንነቱን ሊደብቅ የተነሳ ነው ምንም እንኳ ኢህአዴግን ማስቀጠል ዓላማዬ ነው ብሎ እቅጩን ቢነግረንም ብለን ነበር። ማን ሊሰማ? የተከፈለውም የተታለለውም መንጋ ሆኖ ጩኸቱን አቀለጠው። አብቹ ኢሱባዮችን ፈልተው እንደነበር ሰለባ የሆነው ሁሉ የምናውቀው ነው። ሹሞቹ ገና ከጧቱ ያላማሩን የወያኔ ቀንደኛ አባል ሆነውና የወንጀሉም ተጠያቂ ሆነው 27 ዓመታት በማሳለፋቸው ነው። ሚናቸው የህዝብን ትግል ማደናቀፍ ነው፣ ማዘናጊያዎች ናቸው ብለን መረጃን መሰረት አድርገን አቀርባን ነበር። አላህንም አምናለሁ አህያይንም አስራለሁ ያዋጣል ብንል ከቶ ማለዳምጥ መጠርጠር ቢያንስ ነው ብንልማ እናንተ ሁሌም አሉታዊ ናችሁ ተባል። ኢህአዴግን አዲስ ያስቀጥልን የመጣውት ሲል የሽግግር ሂደትን ሲያቃልልና ሲቃወም ባልቶኖ ያሰረቸውን ምርጫ አፈናለው ሲል ለኛም ሆነ ለሐቀኛ አገር ወዳሎች ሁሉ የሹሙ ነገር ያበቃው ያኔ ነው። ፈረንጆች ዴማጎጂ ይሉታል፣ ሱዳኖች ደግሞ ከለምፋዲ ከንቱ ልፈፋ ጉንጭ አልፋ። ዓላማው ህዝብን ለማታለልና ለማስተኛት ነው። ሹሙ ሰባኪ አይነት ጠባይ እንዳለውና ብዙ ድለላና ልፈፋ እንደሚያደርግ ስንታዘብ አንድ አመት ሊሆነን ነው። የወያኔ ትግራይ የበላይነት በተወሰነ ደረጃ ተቀርፏል፣ በመተካት ላይ ያለው ግን በሹሞቹ ብሔር የበላይነት ላይ መሆኑን ዛሬ ማንም አይስተውም። የወያኔ መለያ የሆነው ዘረኛነትና ጸረ አማራነት ጸረ ህዝብነት አሁንም በከፋ መልኩ ቀጥሎ ብዙዎች ለሀገራችን ህልውና ሁሉ አስኪ ጊዜ መጥቷል እስከ ማለትም ደርሰዋል። ህዝብን በማፈናቀል ሹሞቹ ካለም አንደኛ ተብለዋል። በአገር ውስጥ በመገናኛ ብዙሃን ላይ ቁጥጥራቸው ሰፊ ነው። ተቃዋሚ ድርጅት የሚባል አንድ ተብሎም ሊቆጠር አልቻለም። ሹሞቹ የሰበሰቧቸው ሱቅ በደረቴ ሚዛን አልባ ቡድኖች አጫፋሪዎች ሆነው ጥምረት ውህደት እያሉ ሲያላግጡ አንድም እንኳ የህዝብን በደል ሊያነሱና ተቃውሞ ሊያሰሙ አልቻሉም። የለየላቸው ተለጣፊዎች ለመሆን ተዘጋጅተዋል ማለትም ይቻላል። ሹሞቹ ስልጣን ፍርፋሪ የሚሰጡ ከሆኑ ነው። ያውም ሁሉም በክልሉ በፖለቲካ በሥራ መዋል ከቀጠለ ኢትዮጵያዊ ድርጅቶች የት እንደሚንቀሳቀሱ ማወቅ አልተቻለም። አዲስ አበባ ራሷን ይዘቷን ለመቀየር እስከ 500 ሺህ ኦሮሞዎችን በማስፈር አንደኛው ሹም እንዳለው ዘመቻው ተጀምሯል። ድርጊቱ ጸያፍ አፉማር ቅቤ እየሆነ ያለው ሹም ለቦታው ምንም እንደማይመጥንና ኢትዮጵያን ሊጠቅም የሚችል እንዳልሆነም ዛሬ ገልጾናል። ድሮም አሜሪካ መልምሎ የሰየመውና የነ ሳውዲ ጫማሳሚ የሆነውን ሰው ምን ለኢትዮጵያ ሊበጅ? ከሹሞቹ ተባባሪ የሆኑት ሁሉ አውግዘው ካራቁት ህዝብ ተጠያቂ እንደሚያደርጋቸው መታወቅ አለበት። በአሁኑ ጊዜ ለትግራይ ህዝብና ለጦር ኃይሉ አባላት ልዩ ጥሪ ማድረግ ተገቢ ሆኖ ይገኛል። የትግራይ ህዝብ በወያኔ ሊያጠፉ ነው ቅስቀሳ ሳይደናገር ወያኔ ኢህአዴግን ለማውደም ከሚታገለው ህዝብ ጎን መቆም ይገባዋል። አማራውም ሆነ ሌላው ህዝብ የትግራይ ህዝብ ጠላት አይደለም። የእርስ በርስ ግጭትና ጥላቻ በወያኔ የተሸረበ ነው። አሁን ያለው የሹሞቹ አገዛዝ ለማንኛውም ህዝብ የሚጠቅም ስላልሆነ ከወገናችሁ ጋር ተባብራችሁ ወያኔ ኢህአዴግን ማስወገድ ይገባልና ከትግሉ ትቀላቀሉ ዘንድ ጥሪ እናደርግላችኋለን። እነ ባድሜና ዛላምበሳ ለሻቢያ ሊያስረክብ ቃል የገባ አገዛዝ ወዳጅ ሊሆናችሁ አይችልም። መከራና ስቃይን ያስፋፋው ወያኔ ራሱም ወዳጃችሁ እንዳልነበረውና እንዳልሆነው ሁሉ። ስለዚህ ወደ ጉያችሁ የገባውን እባብ ወያኔ አንቀራችሁ ትፉት፣ ታገሉት፣ ኢትዮጵያዊነታችሁን ሊያስገዳችሁ የሞከረውን ሁሉ ውድቅ አድርጉት እንላለን። በጦር ኃይሎች የተሰለፋችሁ ኢትዮጵያውያን ሁሉ በሹሞቹ ታዛችሁ ወይም በወያኔ በነሳረ አፈሙዛችሁን ወደ ወያኔ ኢህአዴግ አዙሩ። የወንጀል ተባባሪ ሆናችሁ ሀገርን አታስጠቁ፣ ህዝብ ላይ ግፍ አትፈጽሙ። ቄሮ ኦሮሞ በሚል የኦሮሞ ወታደሮች መኮንኖችንም ሹሞቹ ሊደልሉ የተነሱትን እምቢኝ ትሏቸው ዘንድ ከህዝብ ጎን ትቆሙ ዘንድ ጥሪ እናደርጋለን። ብዙ ሺዎች ያለቁለትን መሬታችንን ለባዕዳን እየሰጠ ካለ አገዛዝ ጋር አታብሩ። ማመጽ መብታችሁ ብቻ ሳይሆን ግዴታችሁ ነው። አማራውን ህዝብ ከሚያስጠቃው ብአዴን አዴፓ አማራ መኮንኖችና ወታደሮች ትዕዛዝ መቀበልን ትታችሁ በካህዲዎቹ ላይ ተነሱባቸው። ኢትዮጵያዊ ህብረታችሁን ካጠናከራችሁ ወያኔ ኢህአዴግን ከህዝብ ጋር ሆናችሁ ማቸነፍ ይቻላል። አገር የገቡትንም ጸረ ህዝብ ወንጀለኞች ሁሉ በቁጥጥር ስር አስገብቶ ለፍርድ ማቅረብም የሚቻል ይሆናል። ለአመጽ ኢትዮጵያን ለማዳን በጋራ እንነሳ። አገራችን ትግላችን ማጣጣፍ ጊዜ የሚሰጠው ግዳጅ አይደለም። ባፋጣኝ ሊገነጣጥሉንና ቅርጫ ሊገቡብን ተነስተዋልና ቸልታ ወይም ሹሙደሳ ማክተም መቆም አለበት። ተፎካካሪ ተባሉ ተቃዋሚ የተባሉት ምንም መፍትሄ የሚያመጡ ሳይሆን በህዝብ ትግል ላይ ውሃነስናሽ ጥቅመቢሶች ናቸው። የሹሙን ጫማ ስመዋል፣ ጠቅላይ ሚኒስትራችንን አገኘን ብለው ራሳቸውን ሽጠዋል። በህዝብ ላይ የመጡ እንጂ ለህዝብ ሊታገሉ የተዘጋጁ ያለሙም አይደሉም። ቀደም እንደነበረው ምንም የማይለቅ ጸረ ወያኔ ጸረ ኢህአዴግ ትግል ያስፈልጋል። ከነበረው በጠበቀ ማዕቀብም ያስፈልጋል። አየር መንገዱ ቀደም ብሎም የወያኔ እንደነበረው ዛሬም የኢትዮጵያ አይደለምና ሰራተኞቹ አድማ እንዲመቱ እንደምንጠራቸው ሁሉ ተሳፋሪው ማዕቀብ ያድርግባቸው። ሹሞቹ መርዳት ኢትዮጵያን መጉዳት ነውና ለዚህ እርኩስ ዘረኛ አገዛዝ ድጋፍ ሰጪና በተለይም ገንዘብ አሰባሳቢ በሆኑት ላይ በጋሃዲ ላይ እንደሚተፋ ተፍተንባቸው ወግዱ ከፊታችን ከአካባቢያችን እንበላቸው። የፖለቲካ ሰኞች የበፊቱም ያሁኖቹም እንዲፈቱ ቀንቀን በአደባባይ ቆመን ሻማና አብራ ድምጻችንን እናሰማ። ሹመቹን ደፍ ፈታው ብለው ቀለሉብን እንጂ እንኳን ብዙዎቹን ሊፈቱ ተጨማሪ ወጣቶችን ወደ ቅሊንጦና ዙዋይ ያስገቡናቸው። ያፈና ስራታቸውም ቀጥሏልና ተቃውሞአችን አመጻችን መቀጠል አለበት። በባዕድ ያሉትም ትውልደ ኢትዮጵያውያን የተቃውሞ ድምጽ እንዲያሰሙ የአሜሪካን ጣልቃ ገብነት እንዲያወግዙ ይጠበቃል። ብልጣብልጥሹም ተቃውሞን ለማፈን አትተንፍሱ አትቃወሙ ቄሮን መቆጣጠር አልችልምና እንዳያጠፋችሁ ማለትን ተያይዞታል። ብልጠት መሆኑ ነው። የኢሃፓ መሪዎች አንጃ ግራንጃዎቹ ሳይሆኑ አቀኞቹ ከገቡ ወይም ይፋ ከወጡ ከወያኔ ልከላከልላቸው አልችልም ሲል ጸረ ኢሃፓነቱን ሊሸፍን የጣረው አይነት ነው። ሹሙ ለቦታው ካልመጠነ ሳይውል ሳያድር መውረድ ይገባው ነበር። ካፍንጫው ስር ብዙ ባንክ ሲዘርፉና ህዝብን በሺዎች ሲያፈናቀሉ ዝም ያሏቸው ስልጣን ሳይኖራቸው ቀርቶ ሳይሆን ተባባሪዎቻቸው ስለሆኑ መሆኑን ማንንም አላጣውም። ክርስቲያንና አማራን በመንጫ በሚል ሲፎክር የነበረውን ውርጋጥ የክብር እንግዳ ብለው የተቀበሉትና ያሰማሩት ድሮም አባላቸው ስለነበር መሆኑን እናውቃለን። ከሹሞቹ ሁለቱ አስመራ ድረስ ሄደው ፍሬው ማሾ ዳውዲፍ ሳንታ ለማምጣው እንደጠሩትና ስባት ነጋም የሆነ ግን ባንዲራ ሲያውለበልብ እንዳየን ገና አልዘነጋንም። በጀርመን የሹሙ ስብሰባ የኢትዮጵያ ሰንደቅ ዓላማ ድራሹ ጠፍቶ የሆነ ግን ባንዲራ ሲለበለብለት ሲቀወምም አልተደመጠም። ከመጀመሪያው በህረተኛ የአሜሪካ ቡችላ ዛሬም በአመቱ በባሰበት ደረጃ ያው ልንለውም እንችላለን። ግለሰቡን ብቻ ሳይሆን አገዛዙን በጥቅሉ ገና በዋሽንግተን ሲረገዝ አላማረንም ብለናልና ግዳጃችንን ተወጥተናል። ስንታገለ የባጀነው ለኢትዮጵያ እንጂ ለጎጥ ለሆድ ባለመሆኑ ይኸው በአመቱ ሲያዩት ያላማረ ሲበሉት ያቀራል ሆኗል። አገርን አጥፊ ይሆናል ማለትም ተገደናል። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም፣ አገዛዙ ወርዶ በሽግግር መንግስት ይተካ። የጀግና ነው ቤቱ ከዘለዳው ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆው አፈር ቤት ጎዳናው መጓዣው ያማረው በአስፋልት
የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጁ ግቢ ሽቅብ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ባናቱ ከሚያዚያ አንስቶ እስከ የካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨሳል አዋራው ይገለባበጣል የላዩ በስሩ ይቃጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም በስሩ ማን አለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝንታለም እየየ ዝንታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የእህት ያጎት ይችን ቀን አንገቴን ደፍቼ ልለፋት በሚላጉል ሰበብ በሚላጉል ምጸት መቆየት ደግ ነው ሁሉም ታለፈና አገር ሞት አየናት ጭራሽ እንደገና አረንጓዴ ቢጫ ቀዩ ዓላማችን ተንቆ ተዋርዶ ወድቋየው አይናችን የአድዋ አርበኞች የማይጨው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ አገር ሸጠ በሰው ተደብቆ ምድሩን ቸበቸበው ቤቱን አፈረሰው እጅ አንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አዋራው ይገለባበጣል የላዩ በትር ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ትቻው የታሰረበቱ በቀላሉ አይፈርስም የሀገር ስሪቱ
ለኢትዮጵያ ሕዝብ የቆመ መሆኑ ተደጋግሞ እየታየ ነው። ጠላት ከሀገር ውስጥ ተቀምጦ ሀገርን ማፍረስ እንዲችል የተመቻቸለት ጊዜ እንዳሁኑ ዘመን ታይቶ ባይታወቅም የኢትዮጵያን ሕዝብ ተከፋፍሎ ለማየት ቋምጠው እየተጠባበቁ ያሉና ሲጠባበቁ የኖሩ ከውጭ ሆነው ሲያሴሩ የነበሩ ጠላቶች በሀገር ወለድ ደጋፊዎቻቸው ታጅበው ወደ ሀገር ገብተው ስራቸውን እንዲያከናውኑ በመደረጉ የህዝብን መፈናቀል ግድያና ዘረፋ እያካሄዱ ይገኛሉ። አዲሱ ሹም ስጋጃን ጥፎ የተቀበላቸውም ለዚሁ ነው። በመሆኑም እንደ ኦነግ ያሉ የግንጠላ ፕሮግራም ያላቸው ኃይሎች ተጋብዘው ወደ ሀገር በመግባት ህዝብን ከህዝብ ለማጋጨት ሲችሉ እንደ ኢሃፓ ያለው ኢትዮጵያዊ ፓርቲ ግን ታግዷል። ይህ ለምን እንደሆነ የቡራዩ ህዝብ እልቂት የለገጣፉን ህዝብ መፈናቀል መመልከት በቂ ነው። ኢሃፓን አቅርቦ በህዝብ ላይ ይህን መሰል ወንጀል መፈጸም አይቻልምና ነው። ስለዚህ የህዝብ ጠላቶች ኢሃፓን ማግለላቸው ትክክል ነው። ሰዎች ሆኖ አርፎ ይመለከተናል ካሉ ግን ተሳስተዋል። ህዝብንም ሀገርንም ራሳቸውንም ከአደጋ ላይ ለመጣል የተነሱ በአምሮት የታወሩ የስልጣን ናፋቂዎች በመሆናቸው እየተነገራቸው አሻፈረን ብለዋል። የአህያ እርሻ ያደረጋችሁትን የኢትዮጵያን ፖለቲካ ከህዝብ ጋር ሆነን አብረን እናስተካክለው ቢባሉ ለማድመጥ ፍላጎት አላሳዩም። ኢሃፓ የሽግግር መንግስት ምስረታ ሲጠቁም ሌላ ምንም አማራጭ የሌለ በመሆኑ ነው። ሌላ አማራጭ ይኸው አሁን እንደሚታየው የዘር ፍልስፍናን አጠናክሮ ሌሎችን በማዋዛት ተከታይ ለማድረግ መንደፋደፍ ነው። ህዝብ የታገለው ዘረኛን በዘረኛ ለመተካት ሳይሆን ዘረኛን በህዝባዊ ስልጣን ለመለወጥ ነው። አዲሱ ሹም የዞረበት ለመሆኑ የተለያዩ ፍላጎት ያላቸውን የፖለቲካ ኃይሎች በአንድ ሀገራዊ ፓርቲ ውስጥ የምናጠቃለልበትን ሁኔታ እያመቻቸን ነው ሲል ተደምጧል። ለመሆኑ ነገሩ የቀልድ ነው ወይስ የምር? ብዙ ነገሮች በወሬ የሚፈቱ ባለመሆናቸው ጠንካራ ፍላጎትን የሚሹ ናቸው። ኢትዮጵያውያንን ደም ያፋሰሱ በመሆናቸው ማንንም ያላገለለ የእርቅ ጉባኤ ጊዜያዊ የምክክር መድረክ ያስፈልጋል። በጊዜያዊነት የሚያገለግል በሁሉም የፖለቲካ ድርጅቶች የተመረጠ አመራር ያሻል። እንዲሁ በቀላሉ አንድ ሰው አንድ ፓርቲ በተለይም ወያኔ ኢህአዴግ የሚመራው እርቅ ሊኖር አይችልም። ራሱ የችግሩ ምንጭ ነበርና ነውና ተለውጫለው ካለም በእኩልነት የድርሻውን ለማዋጣት መዘጋጀት ይኖርበታል እንጂ ያሰባሳቢነት ሚና ሊኖረው አይገባም። ጅብን ለስጋ ቤትነት ማጨት በጥፋቱ ለተጠያቂነት አያበቃም። የዘር ቡድኖች እየተለዋወጡ የሚያደርጉት የእርስ በርስ ፍትጊያና የስልጣን ሽሚያ ለህዝብ መፍትሄ አላስገኝም አያስገኝምም። ችግሩን ለመፍታት ቅን የሆነ ኢትዮጵያዊነት ስሜትን ይጠይቃል። በውጭ ኃይሎች ተደግፎ የዘር ታርጋን ከጀርባ ለጥፎ የሚደረግ ነገር ሁሉ ቅዱስነቱ ሀቁ እስኪገለጽ ጊዜ ድረስ ብቻ ይሆናል። ህዝበኝነትን አቁም። ለይታ ብቻ ተብሎ የሚደረግ የቃላት ዲስኩርን አስወግዱ። የስብሰባ ድምተኞች ጭብጨባ የህዝብ ድጋፍ ያለ መሆኑን ማመሳከሪያ ሊሆን አይችልም። ምኞትና ተግባር ለየቅናቸው ብሎ ኢሃፓ ለአዲሱ ሹምና በዙሪያው ለተኮለኮሉት ሁሉ ምክር ቢጤ ለግሶ ነበር። ይሁን እንጂ የህዝብን ፍላጎት ያላገናዘበ እርምጃ በመውሰድ እነሆ የኢትዮጵያን ህዝብ ለእርስ በርስ ፍጥጫ ዳርገውት ይገኛሉ። ኢትዮጵያዊ ሁሉ ሌላ የከፋ ችግር ከመምጣቱ በፊት ፈከን ብሎ በማሰብ ድጋፉን ምክንያታዊ እንዲያደርገው ይመከራል። ኢሃፓን ማግለል መፍትሄ አይሆንም። መፍትሄው ህዝባዊ የሆነ መንግስት እንዲፈጠር የራስን አስተዋጽኦ ማድረግ ብቻ ነው። ፍጥጫንና አልቂትን የሚጋብዘውን የማስመሰያ ምርጫ ተከትሎ ያለ መጃጃል የዜግነት ግዴታ ነው። ድል ለኢትዮጵያ ህዝብ።
ሐሰቱ ስለበዛ እውነቱ ሆነ ዋዛ። የረቡ የካቲት 20 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሐተታ። ወያኔም ሹሞቹም የውሸት ቋት መሆናቸው ምንም ክርክር የሚፈልግ አይደለም። ስለነመለስ መቀደድ እዚህ እናውሳካልን ሰዓታት ልናጠፋ ነው የማያውቀው የለም ላለፉት 27 ዓመታት ሹሙ ከመጣ ጀምሮ በአምስት አቅጣጫ ነው ሲተረተር የቆየው። ተራ ዲስኩር ውሸት በገፍ ይህን ሊረዱት ደግሞ አሜሪካ አማካሪዎች ብሎ ልኮለት ሲቃኙት ቀርመዋል። ቅኝታቸው ግን አሜሪካዊ በመሆኑ በአገራችን እንዳልሰራ ሁሉ ያውቃል። ለአረብ መሪ የታክሲ ሾፌር መሆን ወይም ለኢሱ ተብየው አድሮ ሻይ ብስኩት አቅራቢ መሆን ከኢትዮጵያ ግምት ውርደትና ቅሌት እንጂ የሚደነቅ አይደለም። ሹሙና ጓደኞቹ በሐሰት ቡልኮ ተጠቅለው ሐሰት እየጠረቁ ህዝብን አወናብደው ሊገዙ የወሰኑ ናቸው። በለገጣፎ በተለይ አማራውን በማፈናቀልና ለሞትን በመዳረግ የደረሰውን ግፍና የታየውን ጭካኔ ሁሉም ሰምቶታል አይቶታል። ይህ ግፍ የተፈጸመው በሹሙ ተከታዮችና ኦሮሞ ብሔረተኝነት መሰረት እንደሆነ ማንም ያውቃል። ይህም ሲገለጥ ሁኔታውን ለማብረድና ሰውን ለማደናገር ሹሙ ባደረገው ንግግር በለገጣፎ ህገወጥ ማፈናቀል መካሄዱን መጥቀስ ራሱን ትቶ በለገጣፎ ሰሞኑን አንድ ነገር ሆነ በሚል ሊያልፈውና ህዝብንም ሐላፊ ያደረገኝ ከኔ ብዙ ስለሚጠብቅ ነው ብሎ መመጻደቁን መረጠ። ማለት የነበረበት ይህ አይነቱ ዘረኝነት ይወገዛል፣ ለተጎዱት ካፋ ይከፈላል፣ አፈናቃዮቹ ተይዘው ለፍርድ ይቀርባሉ የሚለው ነበር። ነገር ግን ጸረ አማራ ጸረ ህዝብ ማፈናቀልና ግድያን ያካሄዱት ራሱ የሾማቸው ባለስልጣኖችና አባሎቹ በመሆናቸው ብሔረተኛውን እርምጃ እሱም ሌሎቹም በጥብቅ የሚደግፉት በመሆናቸው ምላሱ ተቆለመመች። እየተካሄደ ያለውን ብሔር ጠቀስ እርምጃ በሰፊው እያየነው ነውና ሹሙ ከነጓደኞቹ ተጋልጧል። የኦሮሞ ህዝብን አይወክሉም ግን በስሙ ወሮበላዎችን አስተማርተው በተለይም ከማራው ጋር ሊያዳሙት እየጣሩ ናቸው። የሹሙ አጋር የተባለው ሰው በቅርቡ ወደ 5000 የተፈናቀሉ ኦሮሞዎች በአዲስ አበባ በቋሚነት ይሰፍራሉ አለን። ከሶማሊዎች ጋር በነበረው ግጭት የተፈናቀሉትም ኦሮሞዎች አዲስ አበባ ቤት እየተሰራላቸው ነው። የኦነግ ጦርና አባል የተባሉትም አዲስ አበባ ሊሰፍሩ መሆኑ አልተደበቀም። በዚህም በዚያም የአዲስ አበባን ህዝብ ቁጥር በሚመቻቸው መልኩ አዛብተው ሊገኙ መሆኑ ምስጢር አይደለም። ተራጮሌነት የተወገዘ ጠባብነትና ዘረኝነት ይህ ሁሉ ዛሬ ለህዝብ ግልጽ ሆኗል። የሹሞቹ ጭምብል ወልቆ ዘረኛና አስጠሊታ ገጽታቸው በሁሉም እየታየ ነው። ከዚህ ሁሉ በኋላ ዛሬም ሹሙን የሚያወድሱ ካሉ ፍርፋሪ ፈላጊዎችና ዘረኞች ጠባቦች ብቻ ናቸው። ህዝቡ ግን ከዚህ አይደመርም። ስለዚህም በጊዜ የትግል ክንዱን አጠንክሮ እነዚህን ጉዶች በሁሉም ፈርጅ ታግሎ ማስወገድ አለበት። ጊዜ ካገኙ ኢትዮጵያን ሊያጠፉ መሆኑ ምንም አያጠራጥርምና ነው። የሹሙ ምላጭ ምላስ ዶልዱሟል፣ በቃ ውሸት ይባል። መፍትሄው ያው ሁሉን አቀፍ የሽግግር ሂደት ነውና ይህን አማራጭ አጥብቀው ይቃወማሉና ኢትዮጵያና ህዝቧ ከሹሞቹ ይቃረናሉ። አምባገነንነት ሊቀጥል እየዳዳ ነውና በህዝብ የጋራ ትግል መደናቀፍ አለበት። ለአመታት ህዝብ የታገለው ኢህአዴግ የተባለውን ጉድ ለማስወገድ ነውና ደሙን አፍሶ አይኑ እያየ ኢህአዴግ ሊቀጥልበት አይችልም፣ አይፈቅድም ማለቱ የተሻለ ይሆናል። ሹሞቹ ኢትዮጵያን ወደ አስከፊ እርስ በርስ ጦርነት ሊወስዱ እየጣሩ ናቸው። ሐቀኛ አቅዳቸው ይህ ነው። ጠባብ ብሔረተኛነት መለያቸው ስለሆነ ህዝብን ማፈናቀል መበደልና መግደላቸው ሊያስገርመን አይችልም። የተፈናቀሉ አማራዎችና ጌዲዎች ረዳት አጥተው ሲሰቃዩ የተፈናቀሉና ሌሎች ኦሮሞዎችን በአዲስ አበባ በእንክብካቤ ማስፈር ትርጉሙ ሊጠፋን አይችልም። ሹሞቹ የኢትዮጵያ ሳይሆን የጎጥ መሪዎች ናቸው። ማንንም ያልመረጣቸው ውራጅ ወያኔዎች ናቸውና ማንንም ህዝብ የሚወክሉ አይደሉም። ሽንኩርት የባህሪውን ይሸታል ነውና ሹሞቹ የምንጠየፈው የወያኔ ጠረን ቢኖራቸው አያስደንቀንም። የሹሞቹ ማንነት እስኪሰለቸን እየተነገረ ነው። አሁን ያለብን ግዴታ ስለተጨባጭ ሁኔታ ብዙም ማለት ሳይሆን ሁኔታውን መቀየርና ህዝባዊ ግባችንን መምታት ነው። ሹሙ በአሜሪካና ባረቦች የተሰየመብን አገልጋያቸው ነው። ሹሙና ጓደኞቹ ቢከፍቱት ተልባ ጠባብ ብሔረተኞችና ጸረ ህዝቦች ናቸው። ይሐቅ ነው ዋናው የህዝብም የሀገርም ምሏላዊነት እየተካዱ ናቸው። መፍትሄ የሚሆነውን ሁሉን አቀፍ ሽግግር ሂደት አሻፈረን ብለው የነበረውን ያስቀጥሉብን አለማዋል። ወያኔም አማራውን ማጥቂያ አመጪ ግዚ ያገኘው ብሎ እንኳን እነወልቃይት ሊለቅ መተማንም የትግራይ እያለ ነው። ሴራው በስፋት መጎንጎኑን መረጃዎች ይነግሩናል። የተቃቀፋቸውን ሹም ምሱን ሊሰጡትም እቅድ እንዳላቸው ምስጢር አይደለም። ስንገፋ ስንበደል ስንገደል ከንፈር መጠጣና ለፍሶ መለላው ከቶም የሚያዋጣ አይደለም። 27 አመታት ወያኔ ሲሰልቅብን አይተናል። ሹሞቹም ህዝብን ከፋፈልን በሚል ብጥያቸውን በየቦታው ሹመው በቃላት ድለላና ሸፍጥ እየተጫወቱብናቸው። መፍትሄው ያለው ግን በህዝብ እጅ ነው። ትግልን ታይቶ ባልታወቀ ደረጃ ማፋፋም፣ ለሹሞቹና ለወያኔ ያደሩ ቡድኖችን ሁሉ ከጎን ማራቅ ማውገዝ አመሮ መታገል ያስፈልጋል። አስቀድሞ መከወን አሽክሽክዩን ነው ተብሎ ይለ እነማን እንደሆኑ እነዚህ በህዝብ መሃል እየተሽለኮለኩ ለጨቋኞቹ የሚያገለግሉትን ሁሉ ህዝብ ያውቃቸዋል። የቀረው ተገቢውን እርምጃ መውሰዱ ላይ ነው። ወያኔን ለቀውስ የዳረገው የህዝብ መተባበርና በጋራ መታገል በመሆኑ አሁንም ይኩኔታ እውን መሆን አለበት። በዚህ መስክ የኢትዮጵያ ወጣቶች ኃላፊነትና ግዳጅ ከፍተኛ ነው። 40/40 የዘረኞች ሁለገብ ፈሊጥ ውድቅ መሆን አለበት። ከጋራው ትግል አንጻር ይህን ኢትዮጵያዊ ትግል የትግራይ ተወላጆች የተካፋይ እንዲሆኑ መጣር ተገቢና አስፈላጊ ነው። ወያኔ ደጀኔ ከሚለው አውጥተን ነጥለን እርቃኑን ማስቀረት አለብን ማለት ነው። ይህ የህዝብ ግዳጅ እንጂ ሹሞቹማ ሆዲፍቸው ነው። አገር ወዳድ ድርጅቶች ዳተኝነቱን ትተው የያዛቸው ከመስለው እንቅልፍና የኤሊ ጉዞ ተላቀው ህዝባችንን ለትግል ማደራጀትና ኢትዮጵያዊነትን ማጠንከር ይገባቸዋል። ለትግል ስልት እንግዳ አይደለንም። ሁለገብ ስንል የቆየነውም ይህንን በማወቅ ነው። ሰላም ብለው ሊሰብኩን አንፈቅድም። ሰላም ከፈለክ ለጦርነት ተዘጋጅ የተባለውን እውነትነት በሚገባ አይተናል። ለውጥ አመጣን ብለው ቀንበራችንን አጠበቁ እንጂ ሰላም እናድገተን አላመጡልንም። ስለዚህም አመረን ለናገላቸው የግድ ነው። የዘረኛውን ማንነት ሊቀይሩ ተነሱ እንጂ ዘረኝነትን አላሰገዱም ወይም የደነገጉትን አልሻሩም። የዘር ፓርቲዎች አይኖሩም ሲል ዋሾሹም የቀላመደው እርስ በርሱ የሚቃረንና ከተጨባጭ ስራቸው ጋር የማይጣጣም መሆኑን ከወዲያው አይተንበታል። የባጽ የቆጡን ቅጥራ በተለይ የወያኔ የጎሳ ፌደራሊዝም ማንንም ነክቶብን ብሎ ሳይውል ሳይደር ውዳሴ በስቶ አቆን መረዳት ያቃታቸው አሉና እንጂ ሹሞቹ ጥራዝ ነጠቅ ለመሪነት ችሎታውም ብቃቱም የሌላቸው ናቸው። ራሳቸውን በወንጀለኞች በውሸት ቡድኖች በገንጣዮችና ባሶሳ በደኖ አውሪዎች ከበው የጠባብነት አረፋን ከመድፈቅና ህዝብን ከማፈናቀልና ከመግደል ውጭ ምንም እርባና ያለው እርምጃ ሊወስዱም አልቻሉም። አረህዝብ አዋጆችን ሻሩ። ሁሉንም የፖለቲካ ስረኞች ለቀቁ። ህጋዊ የሙያ ሲቪክ ማህበራትን ህጋዊነት ተቀበሉ። እስረኞች ላይ ግብረስየል መፈጸም ቆመ። እነ ክሊንቶንና ዙዋይ ወዘተ ተዘጉ። የጎንደር ወሎ መሬት ተከበረ። ከረሃብና ከኑሮ ውድነት ሚሊዮኖች ዳኑ። የለየላቸው የሙስና ተጠያቂዎች ተያዙ። አዜብ ተፈናቀለች ወይስ አረብ ሀገር ተሰቃይታ ሰርታ ያረቦችን ዘረኝነት ተሸክባ ገንዘብ ሰብስባ አርጋ በለገጣፎ ቤት ገዝታ በኦህዴድ ቤቷ የፈረሰው ህታችን? ወናዎቹ ጥያቄዎች ተጠይቀው ሀቀኛ ምላሾች ሲሰጡ ሹሞቹ ወዳቂም ውዳቂም ሆነው ይገኛሉ። የህዝብን የጋራ ትግል ማጣናከር ወጣት ሽማግሌው በተቃውሞ እንቅስቃሴ መሳተፍ ይኖርባቸዋል። ሁሉን አቀፍ የሽግግር ሂደት አሁኑኑ ዘረኝነት ያክተም ህዝብ ማፈናቀል ያብቃ አሁን ወቅታዊ መፈክሮች ናቸው። ወራይ ካቲት ያኔ በ1966 የግራ ትግልና ቀጣይ ተቃውሞን ውጤት ስርዓቱን በመጣል አሳይቶናል። እንደያኔውና ኋላም እንዳየነው ግን እንደላችንን እንዳንቀማ ደግሞ ጠበቅ አርገን መዘጋጀት የግድ ይሆናል። አድማ የሙት ከተማ አድማ ማቀብ በሽሞቹና በወያኔ ስርዓትና ተቃውሞቹ ሁሉ ላይ አሁንም እየነገዱብን መሆኑን መዘንጋት የለበትም። በቀን 1 ዶላር አዋጡ የሚሉን በቀን 10 ቤት ለማፍረስ ነውና እርዳታችን ለተጎዳው ወገናችን እንጂ ላገዛዙ መሆን የለበትም። በመሆኑም በዚህ ተልእኮ የተሰማሩት ሁሉ ጥለው እንዲወጡ መጥራትና እንቢም ካሉ ከህብረተሰቡ ማግለልና ማውገዝ አስፈላጊ ነው። በወያኔ ላይ ጀምረነው የነበረው ቆራጥ ትግል በኢህአዴግነን ባዮቹም ላይ ተጠናክሮ ይቀጥል። ኢትዮጵያዊነት ይጣናከር ድንቁርና የሆነው ዘረኝነት ይውደም።
ለምን አትወገር? እውነትም እንዳሰት ከሆነች ነፍስ አልባ አረ ምን አባቷ በትንቶና ይውጣ ትሄድ ገደል ትግባ። ለምን ጥርቅ አትል ይጥፋ ደብዛ አባቷ የዳደ የሄደች ትውልድ አንከራታ። ለምን አትወገር? በቁም አትወቃ? በድቅድቅ ጨለማ በፀሐይ በጨረቃ ራሷና ብነቷ ካልሆነች ይጠበቃ። ያኔ ትውልድ ተምሳሌን እስካስጠበጠበች አረ ምን አባቷ ለራሷም አትሆን ለሌላም አትመች። ለዚያ የትውልድ ጌጥ ኮከብ ማረግ ሆና አልታይ ካለች ጨለማን ተግና አቅም ጉልበት አንሷት ባሰብ ከተመታች ተጠፍራቱ ወርወር ትሆን ከምድር በታች። ለምን አትወገር? ያም ትውልድ እንደሷ ለምን አይወገር? የገባውም ካፈር ትግሉ በረዘመ ጊዜው በጠመመ ይነረት ይወቃ እየተለቀመ። የነብር ጥፍር ቆራጭ የአንበሳ ቅንድ ብላጭ ከውቅያኖስ ገብቶ ዋርካ አጋድሞ ፈላጭ ትንኝን አዋላጅ የዝንብ ቋንጣ ዘንዛይ የዶሮ ወተት አዳይ ጀግናውን ሞልቶ ጠርፎ እውነት አቅን ገዳይ። ለምን አይወቀጥ ያ ትውልድ እንደ ገብስ ስም ታሪኳ አይጠፋ ጥላሸቱን አይለብስ? ለምን አይወቀጥ? በፈጠረው መዘዝ ቀደም ብሎ መስሎ ያ ትውልድ ይቀጥቀጥ ይመታ ባሉሉ የፖለቲካ አሁን ቀድሞ ያስቆጠረ ተደራጅቶ ትግልን ከዳዴ ያስጀመረ የብሔር ጭቆናን የመሬት ላራሹ የህዝባዊ መንግስት ጥያቄ ከስታሹ ያ ትውልድ የይሁዳ አንበሳ ያጾም መንግስት ያን ወዙ ቻስ ያለ ባለ ርስት ባለ ጉልት የምርጥ መኮንኖች ነፍሰ በላም ፋሽስት ዘመናዊን ፈንዳ የወያኔ ልክም እምቢኝ አሻፈረኝ ብሎ መታገሉ መታጠፍን ጠልቶ ከጠና በቃሉ የወጋውን ጩቤ አዋልስም ካለ በየፈረንጁ ቤት ካልተን ከባለለ በጥሬው ተይዞ ለምን አይደለዝ? አይጎድፍ ታሪኩ ካገሩ አይጠረዝ? ለምን አይቆላ አር እንዳሻሩ ለጠላው እንዲያመች እየሆንንኩ ለሄደው ለመጣው ካላልም በረከት ለምን አይመረተ ዘው ወቃ ደግሞ አይሸከሸክ? ይፈቅፈቅ ታሪኩ ጣጥርም ብሱ ነጭ አባቴ ብሎ ባለመጎንበሱ እንደ እንስሶቹ በለስቀናሾቹ ገብቶ ከዛ ጋጣ ካላ መነጀገ ካልበላ ካልጠጣ አልበጥስም ካለ ትብሱን ካገሩ አላወጣም ካለ ትብሱን ካፈሩ ለምን አይወገር? ለምን ጥቁር አይለብስ ታሪኩና ክብሩ? ለምን አይወገር? ለምን አይወቀድ? ለምን አይነረስ? ከተቻለ አይጠፋ ለወንበር ያሮጠ የትውልድ ከርፋ የወንበር ናቂ ትውልድ ስለውነት በስሎ ስለውነት ያረረ እንደካቻ ምናምናና ዘንድሮስ መቼ ውሎ አደረ? ይነቃቀስሩ እየተመተረ ለእንጆሮ ልጅቶች ልበልቶ አደሮቹ ድጋፍ እስካልሰጠ እስካልሆነ ምቹ ያን ትውልድ ሳይዘሩ በቅለው ሳይበቅሉ የበሰሉት ጨለማውን ሳየው ዛሬ አንተ የተባሉት ያን ትውልድ ይውቀጡት ይዘው ይጠብጥቡት ባዝፈሩ ጽፍራቸው ባልፋቁት ጥርሳቸው በድንትንትንትንትን ያርጎት እሱ ኖሮ እንጂ እነርሱ መች ኖሩ። ያ ትውልድ በፈጠረው መዘዝ ቀደም ብሎ በስሎ ይወቀጥ ያ ትውልድ ይመታሰንጋሉ። ጊዜም እኮ ያብዳል ካደረው ጋር አድሮ ከኋለው ጋር ውሎ ለምን አትወገር? እውነትም እንዳትጠጥቅ ሆነች ነፍስ አልባ ኧረ ምን አባቷ በትንቱን አይውጣ ሲሄድ ገረድ ትግባ። ለምን ጥረቅ አትል ይጥፋ ደብዛ አባቷ የዳጀ እየሄደች ትውልድ አንከራት። ለዛ የትውልድ ጌጥ ኮከብ ማረጉና አልታይስ ካለ ጨለማን ሰግና አቅም ጉልበት አንሷት ባንሰት ከተመጣች ተጣፍራት ወርወርቱን ከምድር በታች ለምን አትወገር? ለምን አይወገር?
ይወገራል እንጂ ምን ነው አይወገር? በሃማ ቱማ አልሰማ ካለማ የሐቅን ነጋሪት ስሶ ከነጎደ የታሪክን ሐዲድ እውነትም ራሷ ላሰት ቦታ ለቃ ከሆነች ልፍስፍስ ዝም ካለችማ ምድረ ነፍሰ ገዳይ ሰማዕትን ሲያወግዝ ሽብርተኛ ሲጦስ አገር ሲያተራመስ ሂሳብ ማወራረድ የማይቻል ሆኖ ምድረ ነፍሰ ገዳይ መድረኩን አጣቦ አገር ህዝብ የሸጠው በባል የተገዛው ታጋይም ተብሎ በተገላቢቶች ለአገር የሞተው ለአገር የቆመው ውግዘት ተሸክሞ በፈሲተካ አብዚሎ ቀብዚሎ የወፍ ቋንቋ ገኖ ይወገራል እንጂ ምን ነው አይወገር? የከሃዲ መንጋ ያ ሁሉ ሆዳደር ይወገራል እንጂ ምን ነው አይወገር? ሀገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር። ነገን እውን ማድረግ ፈተናው ብዙ ነው። ትናንትን ረስቶ ነገን ግን ፍለጋ ያው ከንቱ ድካም ነው። የፈሰሰውን ደም የሕዝብን መከራ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ አፎ ተሰባስቦ ታሪክ እየካደ በሕዝብም ተሳልቆ ህሊናና ነፍሱን በክልል ሸንሽኖ በድንኗር በጉጉን አንዋር ወተርንም ቀቅፎና ወልዶ በፖቶማክ ዲሲ በበርሊ ተራራ ምቾቱን መስርቶ ያፋዊ መቴ ቅርሻት የኔ ብሎ ሊወግር ሲነሳ ለአገር የሞተውን ሊያወግር ሲነሳ አገሬ ያለውን ይወገራል እንጂ ምን ነው አይወገር? ሀቅን እየካደ አገር እየካደ ሲሆን ለከርሱ አደም
Bad, 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 bad ቃል ይበረ